ደግሞም እኛ የሚገባንን እሱ በመውሰድ የኔና የናንተን ህይወት የሱን ጽድቅ በማስቀመጥ እኛ በርሱ አማካኝነት እንጽድቅ ዘንድ ይሄንን አድርጓልና ሞት በሞት ተሸንፏል። ትልቁ ኮዜና ነው አይደለ? ሞትን ያሸነፈው ማን ነው ሲባል የኢየሱስ ሞት። ስለዚህ ይሄንን የክርስቶስን ሞቱንና ትንሳኤውን በመስቀሉ የተሰራውን ሥራ አብረን የምናስብበት ጌታ በህይወታችን ያደረገውን ነገር አንድ ላይ የምንመለከትበት ነውና I'm sure ወንድሜ ዮሴፍ ያግዘናል በማንበብና ማቴዎስ ወንጌል ምዕራፍ 27 ከ45 እስከ 54 ያለውን ክፍል ያነብልንና በዛው ውስጥ ያለውን ሐሳብ አንድ ላይ እንመለከታለን።
በጌታ በኢየሱስ ክርስቶስ ስም አነባለሁ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 45 ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምጽ ጮኸ። ይም አምላኬ አምላኬ ስለምን ተውከኝ ማለት ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ፣ ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤው በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም እርሱም ጋር ኢየሱስን የሚጠብቁ መናወጡን የሆነውን አይተው ይህ በእውነት የእግዚአብሔር ልጅ ነበር ብለው እጅግ ፈሩ።
አሜን፣ ክብር ለእግዚአብሔር ይሁን። ወደታች ወረድ ብለንም ልናነበው የምንችለው ሐሳብ ነው። ነገር ግን አለፍ አለፍ እያለን አንድ ላይ ሐሳቡን ስለምንመለከት ኢየሱስ ክርስቶስ በመስቀሉ ወደ እግዚአብሔር የሚወስደውን መንገድ ከፍቶታል። መስቀሉ ላይ ኢየሱስ ክርስቶስ በኋላ ጊዜ የትንሣኤው ድል ኢየሱስ ከሞት መነሳቱ ያ እግዚአብሔር ለሰው ልጆች ያሰበውን ያቀደውን ሐሳብ የገለጠበት ያሳየበት ነው። ስለዚህ ፋሲካ እንደው በጣም አስገራሚ ተአምር የሆነበት ክስተት ብቻ አድርገን የምንወስደው አይደለም። በጣም ከዛ ያለፈ ከዛም ደግሞ የዘለቀ የክርስቶስ ሞት ትንሣኤ የሰራውን ነገር የምናደንቅበት ነው። በዚህ ውስጥ እንዳነበብነው የክርስቶስ ኢየሱስ በመስቀል ላይ መሞትና የመጋረጃው ለሁለት ከላይ እስከታች መቀደድ በጣም ትርጉም አለው። አዲስ ኪዳናዊ በጣም የሆነ ትርጉም አለው። እግዚአብሔር ወደ እርሱ የምንገባበትን አዲሱን መንገድ የመረቀበት፣ ምክንያቱም በክርስቶስ በስጋው ወደ እርሱ እንገባ ዘንድ በስጋው መጋረጃ እንገባ ዘንድ እግዚአብሔር መንገድን አዘጋጀ ብሎ ስለሚል፣ ስለዚህ ፋሲካ ሕይወት ከሞት በኋላ ብቻ ማለት አይደለም። ነገር ግን ሞት ራሱ በሞት የተሸነፈበት ማለት ነው። እስኪ ከኔ ጋር እንበለው፣ ሞት ራሱ በሞት የተሸነፈበት። ሞት አሸናፊነትን በጣም ሊሸነፍ እንደማይችል ሁልጊዜ ጀግና እንደሆነ የሚያስብ ነበረ። ነገር ግን ኢየሱስ ክርስቶስ በመሞት ሞትን ረታ። በሞት ፍርሃት የተያዙትን ነው አይደል መጽሐፍ ቅዱስ የሚለው ዕብራውያን ምዕራፍ 2 ላይ በሞት ፍርሃት የተያዙትን እነርሱን ከሞት ፍርሃት ነፃ ያደርግ ዘንድ በሞቱ ነው የሚለው። በሞቱ ሞትን እኮ የማይፈራ የለም አይደለ? ሞት የማይገባበት ቤትም የለም። ሞት የማይፈራ የሰው ልጅ የለም። ነገር ግን ሞትን እንዳንፈራው ያደረገን በሞት ላይ የሰለጠነው የክርስቶስ ኢየሱስ የትንሣኤውን ጌታ ስለምናመልክ ነው። ኢየሱስ ክርስቶስ አዲሱ ኪዳን ለእኔና ለእናንተ በዚህ መልኩ እንዲከፈት ሲያደርግ ኃጢአት በጣም ልኩን አይቷል። ምክንያቱም ኃጢአት ወይ መውጊያ የት አለ? አንደኛ ቆሮንቶስ ምዕራፍ 15ን ስታነቡት ኢየሱስ በመስቀል ላይ የሰራው ነገር በጣም በአንድ ላይ በአንድ ድንጋይ ምን ሶስት ወፍ እንደማለት ነው። በቃ ኃጢአት የሚባል የኃጢአት የሞት መውጊያ ነበር፣ እሱን ምን አደረገው? ሰበረው ማለት ነው። ስለዚህ ሞት ሆይ መውጊያ የት አለ ተብሎ ሲባል ኃጢአት ጉልበት አጥቷል ማለት ነው። ሮሜ ምዕራፍ 6 ታስታውሱ እንደሆነ ኢየሱስ ክርስቶስ የሞተበትን የተነሳበትን ምክንያት ሲናገር ኃጢአት አይገዛችሁምና ይላል አይደል? ኃጢአት የማይገዛን መሰረታዊ ምክንያት የክርስቶስ ኢየሱስ የመስቀሉ ሥራ ነው። እንቅፋቱ ተወግዷል። የትኛው እንቅፋት? ወደ ውስጥ እንዳንገባ መጋረጃ የነበረውን ያንን እግዚአብሔር በልጁ አማካኝነት አስወግዶታል። ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 ላይ ይህንን ይላቸዋል። እኔ የተቀበልኩትንና ከሁሉ በላይ የሆነው ለእናንተ አሳልፍ ያለው ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ ተቀበረ በቅዱሳት መጽሐፍት እንደተጻፈው በሶስተኛው ቀን ተነሳ ስለ መስቀሉ ስናስብ ስለ ትንሳኤውም እናስባለን አንድ ላይ መስቀሉ ከትንሳኤው ውጪ ሊሆን አይችልም ትንሳኤውም ያለ መስቀሉ ሊሆን አይችልም አርብና እሁድ አንድ ላይ ናቸው እዚህ ሀገር አርብን ጉድ ፍራይዴ ይሉታል አይደለ ስለዚህ የእሁዱ የትንሳኤው ዕለትና የአርቡ ያ መልካሙ አርብ የሚባለው መልካም የምንለው ለኛ ስለተደረገው ዕለት እንጂ ለኢየሱስ መልካም ሆኖ አይደለም አይደለ ምክንያቱም በዛ ውስጥ ጌታ የተቀበለው መከራ ስላል በጣም ልናስተውለው የሚገባን ነገር ጳውሎስ ስለ ትንሳኤው ሲያወራ መስቀሉን ከትንሳኤው ለይቶት ተናግሮ አያውቅም ስለዚህ መስቀሉ ብቻውን ያለ ትንሳኤው ተስፋ የለሽዎች ያደርገናል ኢየሱስ በቃ በመስቀል ላይ ዋጋ ቢከፍልልንና ባይነሳ ኖሮ በቃ መስቀሉ የሆነ ነገር ሰጥቷል ግን ተስፋ የለሽዎች ያደርገናል ነገር ግን መስቀሉን ከትንሳኤው ጋር እንዳለ ያንን እውነት የወንጌሉ እንብርት እንደሆነ የልብ ትርታ እንደሆነ ይሄንን የቀራኒዮ ስራ ያሳየናል ስለ ቀራኒዮ ስናስብ ወገኖቼ ቀራኒዮ ላይ ቆመ ከላይ እስከታች ለሁለት የተቀደደውን መጋረጃ እንድናይ በጣም ያስፈልጋል ቀራኒዮ የሚያሳየን የተቀደደውን መጋረጃ ኢየሱስ ክርስቶስ በታላቅ ጩኸት ጮሆ ራሱን አሳልፎ በሚሰጥበት ጊዜ የሚያሳየን ነገር ምንድነው እሱ እግዚአብሔር በሞት ላይ የፈረደውን ፍርድና በኃጢአት ላይ የወሰደውን እርምጃ የኢየሱስ ክርስቶስ ጩኸት መዝሙር 22 ሙሉን ስታነቡት ያ መሲህ የሚሰቃየውን ስቃይና መሲሁ የከፈለውን ዋጋ ያሳየናል ኢየሱስ ድንገት ሞት ይዞት አልሄደም ኢየሱስ ክርስቶስ የሞተበት እድሜ 33 ተኩል ነው አይደለ እንደዛ ነው የሚባለው ስለዚህ ኢየሱስ ክርስቶስ በለጋ እድሜው ተቀጨ ብለን አናስብም በአላማ ስለመጣ አላማ ስለነበረው ኢየሱስ ክርስቶስ ከአባቱ ተልኮ ነው የመጣው ኢየሱስ ክርስቶስ ሲመጣ ተልኮ ይዞ ነው የመጣው ነፍሴን በገዛ ፈቃዴ አኖራታለሁ አነሳታለሁ ጌታችን ኢየሱስ ክርስቶስ እኛ ኃጢአተኞች ልንቆምበት የሚገባንን ስፍራና ቦታ እርሱ ተቀብሎ ቆመ እኔና እናንተ ልንቀበለው የሚገባንን ፍርድ እግዚአብሔር በርሱ ላይ አኖረበት እኛ ልንጠየቅበት የሚገባንን እርሱ ስለ እኛ ተጠያቂ ሆኖ በእግዚአብሔር ፊት ታየልን በመርገም ስር ተገኘ የኔና የናንተን ሀፍረትና ውርደታችንን ጌታችን ኢየሱስ ክርስቶስ ተቀበለ በፈቃደኝነት ራሱን ሰጠ ክርስቶስ ስለ ኃጢአታችን ሞተ ሲል ኢየሱስ ክርስቶስ በርግጥም ስለኛ ስለናንተ ኃጢአት በሞቱን በጣም እንድናሰምርበት መጽሐፍ ቅዱስ ይፈልጋል ወገኖች የክርስቶስ ሞት የትኪ ሞት እኔና እናንተ የሚገባንን ያንን እርሱ ተቀብሎልናል አንዳንድ ጊዜ የመስቀሉ እውነት በጣም ልንሰጠው የሚገባ ዋጋ ከመስጠት ይልቅ ያንስብናል አይደለ ወገኖች በጣም ልናስበው የሚገባን ነገር እኔና እናንተ ልንቀበለው የሚገባንን ያንን መከራ ጌታችን በመቀበል ይሄ የክርስቶስ ኢየሱስ የመስቀል ሞት የውርደት ሞት አይደለም የክብር ሞት ነው የቤተ ክርስቲያን አባቶች አንድ የሚሉት ቃል የሚጠቀሙበት ቃል አለ ክርስቶስ ቪክቶር ይሉታል ክርስቶስ ባለ ድል የመጀመሪያው በተለይ የመጀመሪያው ክፍለ ዘመን ላይ የነበሩ የቤተ ክርስቲያን አባቶች አበው የሚባሉት የሚጠቀሙበት ቃል መስቀሉን ሲያስቡት ድሉን ነው የሚያስቡት መስቀል ሽንፈትን ሳይሆን መስቀል ድልን ነው የሚያሳየው መስቀል ደካማ የመሰለው የእግዚአብሔር ጉልበት ብርታትን ያሳየበት የእግዚአብሔር ክንድ የተገለጠበት ነው እንደነ አትናቴዎስ አባባል ሞት ፍጹም ንጹህ እንከን የለሽ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስጋ ላይ ምንም አይነት ባለመብትነት አልነበረው ሞት በሰው ላይ ሲሰለጥን በሞት ስለሚገባን አዳም እኮ ሲሞት በሰራው በደልና ኃጢአት ነው አይደለ ዘፍጥረት ምዕራፍ 3 ላይ ስንሄድ አዳምና ሔዋን ባደረጉት በደል አትብሉ የተባሉትን ስለበሉ ሞት አይደለ የሞት ፍርድ ተፈረደባቸው ኢየሱስ ክርስቶስ ግን በደልና ኃጢአት አልነበረበት ነገር ግን ራሱን በፈቃዱ ስለ ሰው ልጆች ስለ አዳም ዘር ሲል ስለሰጠ ብቻ በሞት እጅ ገባ ሞት ኢየሱስን ማግኘት የቻለው ኃጢአተኛ ስለነበረ ሳይሆን በፈቃደኝነት ራሱን ስለሰጠ። በመስቀሉ ላይ ልናስተውለው የሚገባን የኢየሱስ ክርስቶስን መከራ መቀበል ያዳነንም እየሞተም ብቻም አልነበረ፣ እየሞተ ግን ድልም እየነሳ ነበር። በጣም ትልቁ ምስጢር እዛ ጋር ነው ያለው። ሰዎች ሲያዩት ራሱን አያድንም እንዴ እያሉ በጣም ያላግጡበት ነበር ይላል አይደለ? እስቲ ራሱን ያድን ብለው ይሉት ነበረ። ግን በዛ ውስጥ ግን እየሆነ የነበረው ነገር ምንድን ነው? እሱ በሰማይና በምድር መካከል የነበረ ክፍተት እየገጠመ ነበረ፣ ቀስ እያለ እየገጠመ ነበረ። ትልቅ ድልድይ ነበረ። ያ ድልድይ በመስቀሉ አማካኝነት ሊሞላ ልክ እናት የመውለጃዋ ሰዓት ሲደርስ ስታምጥ በሞትና በሕይወት መካከል ነው አይደል የምትሆነው። በጣም ማማጧ የሚያስከፍላት ነገር አለ። እናቶች ታውቃላችሁ ምን አይነት ስሜት እንዳለው። ዶክተሮቹ ምን ይላሉ? ልጅሽ እንዳይሞት ምን አድርጊ? በርትተሽ ምን አድርጊ? ግፊ ይላሉ አይደለ? እኔ ማርቲ ስትወልድ ገብቼ የአቢ የተወለደች ጊዜ ላግዝ እኔ ጉልበት ለመስጠት ነው የገባሁትኝ። እና ለካ እሷ እየገፋች ያው የምታዩት ነገር አለ። እና ያንን አይቼ እኔ ሄጅ ያለው ፌንት አድርግ ያለው ለካስ። እና ዶክተሮቹ እሷን ትተው ወደ እኔ መጡ ማለት ነው። ምን ልላችሁ ፈልጌ ነው፣ የእናት ጥንካሬ በጣም ስትወልድ ያ በዛች መካከል ያለችው ግፊትና ያለችው የህይወት የሞት ይሄ መካከል ላይ ያለችው ነገር ልክ ያንን አይነት ስዕል ይሰጠናል። ያ ነው እያልኩኝ አይደለም ያለሁት፣ ግን በጣም ተቀራራቢ ምሳሌ ብንወስድ፣ ምክንያቱም ህይወት እንዲወጣ ያ በህይወት በመካከል ያለው ነገር መደረግ ነበረበት። ወገኖች በጣም አስገራሚው ነገር አሁን ቅድም ባነበብነው የማቴዎስ ወንጌል ምዕራፍ 27 ላይ ቁጥር 51 ላይ ምን ይላል? እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። ከላይ እስከ ታች ከሁለት ተቀደደ። ማቴዎስ ከላይ እስከ ታች ከሁለት ተቀደደ የሚለውን ቋንቋ ሲጠቀም እንደው ዝም ብሎ ደስ ስላለው ጎተት አድርጎ የተጠቀመው ቃል አይደለም። በነገራችን ላይ ከላይ እስከ ታች የሚለውን ቃል ከማቴዎስ ውጪ የሌሎቹ የምስስለ ወንጌላት ውስጥ አታገኙት። ለምን ነው ታውቃላችሁ? ያ ክስተት ሲከሰት ያንን መጋረጃ ሊቀድ የሚችል የመለኮት ጣትና ኃይል ካልሆነ በስተቀረ ያንን መጋረጃ ሊቀድ የሚችል ጉልበት ያለው የለም። ወደ ዘጸአት ምዕራፍ 26:31 ላይ አንድ የመጽሐፍ ቅዱስ ክፍል ምን ይላል? ከሰማያዊ ሐምራዊ ቀያማ ማግና በነጩ ከተፈተለ በፍታ መጋረጃ አብጅ ብሎ ለሙሴ እግዚአብሔር ትእዛዝ ይሰጠዋል። እጀ ብልሃት ያለው ሰራተኛም ኪሩቤልን ይንደፍበት ይለጥፍበት ይለው። ታስታውሱ እንደሆነ ዘፍጥረት ምዕራፍ 3 ላይ ልውሰዳችሁና እግዚአብሔር የአዳምንና የሔዋን ከሔዋን ውድቀት በኋላ ከምድረ ገነት አደረጋቸው ይላል። አስወጣቸው። ካስወጣቸው በኋላ ያንን ተመልሰው እንዳይገቡ ምንድን ነው ያደረገው? እግዚአብሔር በኪሩቤል ዘጋው ነው የሚለው አይደለ? ቤተ መቅደሱን ወይም ደግሞ የማደሪያውን ድንኳን ስትመለከቱ መጋረጃው ያ ሲጋረድ የተጋረደው በእግዚአብሔር ቅዱስ በሆነው እግዚአብሔርና ቅዱስ ባልሆነው መካከል መጋረጃው መለያ ነው። ያንን መለያ ለምልክትም እንዲሆን አድርጎ እግዚአብሔር ኪሩቤል በላዩ ላይ ተሰፍቶ ተጠልፎበት ነበር። በጣም ጥልቅ የሆነ ምሳሌ አለ። ቅድስተ ቅዱሳን ውስጥ ለመግባት የእስራኤል ሕዝብ የነበራቸው ስርዓት ምንድን ነው? እሱ ሊቀ ካህኑ በዓመት አንድ ጊዜ ወደዛ የቅድስተ ቅዱሳን ቦታ ላይ ለምህረት በሚደረግበት መስዋዕትን ይዞ ይገባ ነበር። ያ የምህረት መስዋዕት ሲቀርብ ሊቀ ካህኑ ሲገባ የሚገባበት ጊዜ በጣም ጭንቅ የሆነበት ጊዜ ነው። ያም ኪፑር ይሉታል እንደ በዕብራይስጡ ቋንቋ። ያ ጊዜ ሊቀ ካህኑ በሚገባበት ጊዜ እግሩ ላይ ድምፅ የሚፈጥር እንትን ደውል ያለው ነገር አድርጎ ወደ ውስጥ ወደ ቅድስተ ቅዱሳኑ ሲገባ እላዩ ላይ ገመድ ታስሮ፣ ገመድ የሚታሰረው ለምን እንደሆነ ታውቃላችሁ? ድንገት እግዚአብሔር ደስ ካልተሰኘና ኃጢአት ከተገኘበት ቅድስተ ቅዱሳን ውስጥ ገብቶ ሊሞት ይችላል። ከሞተ ማንም አይገባ። በታሰረለት ገመድ ተስቦ ነው የሚወጣው ከዛ ከውስጥ ከቅድስተ ቅዱሳን ውስጥ። እዛ ውስጥ ሲገባ መኖር አለመኖሩን ቼክ የሚያደርጉት ልብሱ ላይ በተደረገው ደውል ነው። ቃጭል አለ። ስለዚህ በተንቀሳቀሰ ቁጥር አሃ ሊቀ ካህናችን አለ ማለት ነው ብለው ይረጋጋሉ ማለት ነው። ኢየሱስ ክርስቶስ የዛን ተቃራኒ ነው ያደረገው። ኢየሱስ ክርስቶስ ልክ ራሱን አሳልፎ በሰጠ ጊዜ መጋረጃው ከላይ እስከታች ለሁለት ተቀደደ። የእስራኤላውያኖች ወይም ደግሞ አይሁዳውያኖቹ የሚሉት የሚያምኑት ነገር ምንድነው? እሱ ይሄንን ነገር ሊያደርግ የሚችል የመለኮት እጅ ካልሆነ በስተቀር ሌላ ማንም የለም። በነገራችን ላይ ይሄ መጋረጃ ውፍረቱ 4 ኢንች ነው። 4 ኢንች እንደዚህ ነው አይደል? ውፍረቱ ማለት ነው። በጣም ከባድ ከመሆኑ የተነሳ ይሄ መጋረጃውን ለማጠብ ሲያወርዱት የታሪክ ጸሐፊዎች ሲናገሩ ምን ያህል ካህናት እንደሚያስፈልጉት አቃላችሁ? 300 ካህናት ያስፈልጋሉ መጋረጃውን ከተሰቀለበት አውርደው ለማጠብ። ስለዚህ አሁን ማቴዎስ የሚላቸው ነገር ምንድነው? እሱ መጋረጃው ከላይ እስከታች ሲቀደድ ማለትም ሞት ሲሸነፍ ኢየሱስ ክርስቶስ ያደረገው ነገር ምንድነው? እሱ በሞቱ በቅድስተ ቅዱሳን በኩል በእግዚአብሔርና በሰዎች መካከል የነበረው ክፍተት ማለት የተዘጋው መንገድ ምን አድርጓል? ተከፍቷል። መጋረጃው የሚለን ነገር ምንድነው? እሱ እዛው መስመርህን ጠብቅ ነው የሚለን። ወደዛ ስንጠጋ አትጠጋ። አንዳንድ የኤሌክትሪክ ወይም የምናምን መሳሪያ ያለባቸው ቦታዎች ላይ የታችኋል መግባት በጥብቅ የተከለከለ ነው የሚል የሞት ምልክት ያለው ሁሉ አለ። ቅድስተ ቅዱሳኑ ወገኖቼ ማንም ሊገባበት የማይችልበት ነው። እግዚአብሔር አዳምንና ሔዋንን ባሰናበታቸው ጊዜ በኤደን ገነት ላይ የተቀመጠው ያ የክሩቤል የእሳት ነበልባል ያለው መልአክ በኢየሱስ ክርስቶስ ሞት አማካኝነት ምን አደረገ? ተከፈተ። ወገኖች ወደዚህ ወደ ተቀደሰው ሕያው በሆነው በተመረቀልን መንገድ ወደ እርሱ ቀርበናል። ትንሣኤው የመስቀሉ ሞት በጣም ልንለየው የማንችል የኔና የእናንተ ነፍስ በጣም ሊይዘው የሚገባ ከሁለት መጋረጃው ተቀደደ ሲል ወገኖች የሰማይን መከፈት የሚያሳይ ልዩ ክስተት ነው። ሰማይ ተከፍቷል ማለት ነው። የመጨረሻውን ያንን ዘመንና ጊዜ መቅረቡን የኋለኛው ተሽሮ አዲሱ ምዕራፍ መከፈቱ አዲስ ኪዳን ነው አይደል የሚባለው? አዲሱ ኪዳን መሆኑ ምዕራቡ ዓለም በጣም ከመሰልጠኑ የተነሳ እግዚአብሔር የለም የሚል አመል ይዞ መጥቷል አይደል? የሚያሳዝነው ነገር ግን ምዕራቡ ዓለም ያልገባው ነገር የሚቆጥረው ዘመን ራሱ የምህረት ዘመን ስለሆነ መሆኑን ራሱ መረዳት አቅቶታል። የምህረት ዘመን ውስጥ ነው ያለን። ህዝብን ከእግዚአብሔር ይለይ የነበረው መጋረጃ ያ አብቅቷል። ይሄ ማለት ወገኖች መጋረጃ በቀደመው ተግባሩ ያደርግ የነበረው ነገር መስመርህን ጠብቅ፣ ባለህበት ቁም የሚለው ነገር አሁን የለም። መግባት ችለናል። ከላይ እስከ ታች ተቀዷል። ማቴዎስ ወደ እግዚአብሔር መግቢያ መምጫው መንገድ በአማኑኤል አማካኝነት ሆኗል። ማቴዎስ በመጀመሪያዎቹ ምዕራፍ የኢየሱስ ክርስቶስን መምጣት ብስራት ሲናገር መልአኩ ለማርያም መጥቶ ያላት ነገር ምንድን ነው? እሱ አማኑኤል እግዚአብሔር ከእኛ ጋር የሚለውን ብስራት ነው አይደል ይዞ የመጣው። ይህ ማለት እግዚአብሔር በልጁ አማካኝነት እሱን ተከትለን ወደ እርሱ እንድንገባ በርን ከፍቶልን አማኑኤል መንገዱ ተከፍቷል ወገኖቼ። ይሄ አትጠጋ፣ ወደ ኋላ ሁን፣ መስመርህን ጠብቅ የሚለው ኢየሱስ ክርስቶስ በሩ እኔ ነኝ፣ በእኔ በኩል የሚገባ ሁሉ ይድናል፣ ይገባልም ይወጣልም። መጋረጃው የርቀት መጠበቂያ ነበረ፣ ነገር ግን ርቀቱ አሁን በክርስቶስ ኢየሱስ አብቅቷል። እግዚአብሔር በክርስቶስ ሆኖ ወደ እኛ መጥቷል። አዲሱ ዘመን ተከፍቷል። አዲሱ ዘመን አሁን በእኔና በእናንተ ህይወት ውስጥ ይታይ ዘንድ ወገኖቼ በእኔና በእናንተ ህይወት የተለያዩ መጋረጃዎች አሉን፣ ወደ እግዚአብሔር እንዳንቀርብ የሚከለክሉ የተለያዩ ድካሞቻችን፣ ፍርሃታችን፣ ስጋታችን፣ ጭንቀታችን መጋረጃዎች ናቸው አይደል? በእግዚአብሔር ፊት በጣም በመተማመን እንዳንገባ የሚከለክሉን የሚያደርጉን። ነገር ግን ፋሲካው ክርስቶስ ኢየሱስ በሞቱ የሚጋርደንን የሚከለክለንን ነገር ሁሉ ስለቀደደ በእርሱ አማካኝነት ወገኖች ሊራራልን የሚችል ታላቅ ሊቀ ካህን በእግዚአብሔር ፊት አለን ነው አይደል የሚለው ዕብራውያን መጽሐፍ ላይ። ያ ሊቀ ካህን በፊቱ በእውነት ራሳችንን ዝቅ አድርገን ብንቀርብ ጸጋን ሊሰጠን የታመነ ታማኝ ሊቀ ካህን ነው ብሎ ይላል። እንደኛ በነገር ሁሉ የተፈተነ ነገር ግን ኃጢአት ያልተገኘበት ወገኖች የመስቀሉ ድል ክርስቶስ በቀራንዮ ያለመሸነፉን ኢየሱስ ክርስቶስ በቀራኒው ድል ያደረገውን የሚያሳይበትን እውነት የምናይበት ነው። ቅድም እንዳልኳችሁ የቀድሞ የቤተክርስቲያን አባቶች ወይም ደግሞ በቤተክርስቲያን ልማድ አበው የሚባሉት የክርስቶስ የመስቀል ሞት የክርስቶስን በሰው ልጆች ላይ የተቀዳጀውን ድል ማሳያ እንደሆነ ይናገራል። መጽሐፍ ቅዱሳችን በቆላሲያስ ምዕራፍ 2 ቁጥር 15 ላይ ያለቆችንና የስልጣናትን ማዕረግ በመክፈፍ በመስቀሉ ድል ነስቶ በአደባባይ ያዞራቸው እንዲታዩ አደረገ። ያለቆችንና የባለስልጣናትን ማዕረግ በመክፈፍ ነሲ በጣም ባለስልጣንን ባለማዕረግነን ብለው በሰው ላይ ሰልጥነው የነበሩት የመስቀሉ ሥራ በግልጽ የሚያሳየን የመሸነፍን ክስተት ሳይሆን የክርስቶስ ኢየሱስን በጨለማ ኃይላት ላይና በሞት ላይ የተቀዳጀውን ድል ነው የሚያሳየን። ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 እና 2ን ስንመለከት የእግዚአብሔር ኃይል ይለዋል፣ የእግዚአብሔር ጥበብ ብሎ ይጠራዋል። የመስቀሉ እውነት እንዳይነቀፍ ይለዋል። በእርሱ ሞት ስላመንን ከሞት እናመልጥ ዘንድ እርሱ ስለኛ ሞተ። አንድ የቤተክርስቲያን አባት ምን ብሎ ተናገረ? እሱ በመሞቱና ከሞት በመነሳቱ ድል መንሳት ችሏል። ኢየሱስ ክርስቶስ ሞትን ለማሸነፍ ሞትን በመሞት ያደረገው ድል ነው። በጣም አንድ የሚገርም ታሪክ እዚሁ መጽሐፋችን ውስጥ እንመለከታለን። እዚሁ ማቴዎስ ወንጌል ምዕራፍ 27 ቁጥር 33 ላይ ምን ብሎ ይላል? አንድ የራስ ቅል የሚባለው ጎልጎታ ላይ ወስደው ሰቀሉት ይላል። የተሰቀለው የራስ ቅል በሚባለው ጎልጎታ ላይ በልማድ ያንን ቦታ የአይሁዳውያኑ የሚመለከቱት ምንድን ነው? እሱ የሞት ስፍራ ማለት ነው። ጎልጎታ ማለት እዛ ቦታ ላይ ራሱ እንትኑ ስትመለከቱት የራስ ቅል የሆነ ቅርጽ ያለው ነው ያ ጎልጎታ። ክርስቶስ ሄዶ እዛ ቦታ ላይ ሲሰቀል መስቀሉ ሲቸነከር ሞትን ያሸነፈበትን ምሳሌ የሚያሳይ ነው። የራስ ቅሉ ማለት አንተ ሰኮናውን እሱ ሰኮናህን፣ አንተ ግን ራሱን ምን ታደርጋለህ? ትቀጠቅጣለህ። በመስቀሉ የተቸከለው ያ መስቀል የተሰቀለበት የተቀመጠበት ያረፈበት ቦታ ኢየሱስ ክርስቶስን በሞት ላይ የተቀዳጀውን ድል የሚያሳይ ነው። ጎልጎታ ላይ ክርስቶስ ጦርነቱን ተጋድሎ ያሸነፈበት ያ የትንሣኤውን ውጤት ያሳየበት እሱ ራስህን ይቀጠቅጣል እንደተባለ የእባቡን ራስ እግዚአብሔር ልክ እንደተናገረው በክርስቶስ መስቀል አማካኝነት ያሸነፈበት ወገኖች፣ የትንሣኤ የሞትን መሸነፍ በአደባባይ የታወጀበት ትንሣኤው በተለይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ምን ብሎ ይናገራል? ክርስቶስም ካልተነሳ እምነታችሁ ከንቱ ነውና እናንተም እስካሁን ድረስ ከኃጢአታችሁ አላችሁ ማለት ነው፣ ከና ኃጢአታችሁ። ነገር ግን አለ ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። ቁጥር 21 እና 22 ሞት በአንድ ሰው በኩል እንደመጣ የሙታንም ትንሣኤ በአንድ ሰው በኩል ሆኗል። ሰዎች ሁሉ በአዳም እንደሚሞቱ እንደዚሁም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ወገኖቼ ይሄ ትንሣኤ ትልቅ አዋጅ ነው። ይህን ትንሣኤ ስንናገር ይህን መስቀሉን የክርስቶስን አዳኝነት ማዳኑን ስናውጅና ስንናገር ፍጥረት ሁሉ እንዲገባው የሚያስፈልገው ነገር ምንድን ነው? እሱ ኢየሱስ ክርስቶስ የድሉ ባለቤትና የድሉ ጌታ ነው። ቤተክርስቲያን አባቶች በዚህ ጉዳይ ላይ የተናገሩት ነገር በጣም የሚገርሙ ነገሮች አሉ ወገኖች። አንድ የቤተክርስቲያን አባት ይህንን እንደ ምሳሌ ሲናገር ያለው ነገር ምንድን ነው? እሱ የክርስቶስ ሥጋ እንደ ወጥመድ ነበረ ይለዋል። መለኮትነቱ ደግሞ እንደ መንጠቆ፣ ልክ አሳ በመንጠቆ ላይ የሆነን ነገር አሳን ለማጥመድ ስትፈልጉ ይዛችሁ የምትገኙበት ነገር አለ አይደለ? ማጥመጃው። ስለዚህ ኢየሱስ ክርስቶስ ያንን ሰውነቱን ይዞ ሲመጣ ተራ የሆነ ሰው ይመስል ነበረ። ሲሞት ሰይጣን ያሸነፈ መስሎት ነበር። ነገር ግን የእርሱ መምጣት በመለኮት ማንነት ስለሆነ ሰይጣንም ሞትም ሊይዘው አልቻለም። እንደውም አንድ የቤተክርስቲያን አባት ይህንን ነገር ሲናገር ምንድን ያለው? ሞት አገኘው ብሎ ልክ ሲቀበለው የክርስቶስን ሥጋ ማላመጥ አልቻለም ይለዋል። ግሩም አባባል ነው አይደለ? በቃ እንደውም ሞት ሊይዘው አልቻለም ብሎ ሲል ሞት በቃኝ ብሎ ነው የተፋው። ይህ ትንሣኤ መሸነፍ አይደለም፣ ይህ ትንሣኤ ባለድልነት ነው። ሰይጣን በመስቀል ላይ ተሳክቶልኛል ብሎ ባለበት ጊዜ ኢየሱስ ክርስቶስ ግን እንዳልተሳካለት ያረጋገጠበት ማለት ነው። ክርስቶስ ሽንፈት የሚመስለውን ሰይጣን ውርደት ብሎ ያለውን ያንን ነገር ሞት ይዘው እንደማያስቀረው ያሳየበት መስቀሉ መጋረጃውን ለሁለት መቅደድ በመቅደድ መንገዱን ከፍቶልናል። ትንሳኤው ወደዚህ ህይወት የምንገባውን እኔና እናንተን በህይወት እንድንኖር ይጠብቀናል። እንግዲህ ወገኖች ክርስቶስ ኢየሱስ ሞቶ መነሳቱን ስናስብ ክርስቶስ ከሞት ካልተነሳ እምነታችሁ ከንቱ ናትና፣ ስለዚህ ተነስተዋል። ክርስቶስ ከሞት ከተነሳ ሞት ሙሉ ለሙሉ ኪሳራ ውስጥ ገብቷል፣ ሞት ከስሯል። ስለዚህ እኔና እናንተ በትንሳኤ አማካኝነት ስለ ሞት ስናስብ ሞት መሸነፉን ነው የምናስበው እንጂ ሞት ማሸነፉን አይደለም የምናስበው። ክርስቶስ የሙታን ትንሳኤ በኩር ሆኖ ተነስቷል። የሙታን ትንሳኤ በኩር ማለት በአዲሱ አካልና ማንነት በሕያውነት ተነስቷል። ክቡር ሥጋውን እንዲመስል ብሎ የፊልጵስዩስ መጽሐፍ ላይ እንደሚናገር። ስለዚህ በእርሱ ያመነና እናንተ በእሱ ትንሣኤ አማካኝነት በመጋረጃው ወደ ውስጥ መግባት በተቀደደው መጋረጃ፣ የእርሱ የመስቀል ሥራ ደግሞ እኔና እናንተን ሕያው አድርጎናል። ስለዚህ ትንሣኤ የክርስቶስ ሕያውነትን ማረጋገጫ ብቻ የሚያሳይ ሳይሆን ነገር ግን ለሰው ልጆች የመጣውን የማዳኑን እውነት የምናይበት ነው። ከሞት የተነሳው ክርስቶስ ለእኔና ለእናንተ የሚያሳየን በሞት ላይ ሥልጣን ያለው መሆኑን ራእይ መጽሐፍ ምዕራፍ 1 ላይ ዮሐንስ ወደ በፍጥሞ ደሴት ላይ በነበረ ጊዜ ኢየሱስ ክርስቶስ እሱን በተመለከተ ያለው ጊዜ ያለው ነገር ምንድን ነው? እሱ ሞቼ ነበረ፣ አሁንም ደግሞ ሕያው ነኝ። ወገኖቼ ባዶ መቃብር የክርስቶስ ትንሣኤ የድል መታሰቢያ እንደሆነ ልናስብ ያስፈልጋል። አዳምና ሔዋን ያጡትን በክርስቶስ ኢየሱስ አማካኝነት ማግኘት ችለናል። ሁሉ በአዳም በኩል እንደሚሞቱ ይለናል፣ ነገር ግን በክርስቶስ ደግሞ ሕያዋን ይሆናሉ። ፋሲካ አንድ ሰው ከመቃብር እንዳመለጠ የሚታይበት ክስተት ብቻ ሳይሆን ከሞት የተነሳው ክርስቶስ በእርሱ የሚያምኑትን ሕያው ያደረገበት። ወገኖች ትንሣኤው፣ መስቀሉ፣ መጋረጃው አንድ ላይ የሚጣመዱ አንድ ላይ የሚሄዱ ናቸው። በክርስቶስ ሞት ትንሣኤ ሕይወትን አግኝተናል። ሞት ድል ተነስቷል። መስቀሉ በጠላታችን በዲያብሎስ በእርሱ በሆነው ኃይል ሁሉ ላይ ድልን መቀዳጀቱን የምናይበት ነው። የተቀደደው መጋረጃ በእኛና በእግዚአብሔር መካከል ያለውን ርቀት እንዲያበቃ ያደረገ ነገር ግን ወደ እግዚአብሔር እንድንቀርብ ምክንያት የሆነን ነው። ስለዚህ ወገኖች ይህንን እውነት በሕይወታችን ውስጥ ትንሣኤውን ለቤተ ክርስቲያን ስናውጅ ለእኔና ለእናንተ በምድር ላይ ባለው ለሰው ልጆች ሁሉ የሚሆነውን ያንን የትንሣኤ እውነት ስንናገር ከላይ ባነሳናቸው ሀሳቦች ወገኖች በጠላት ክስ ስር የነበሩ አሁን በክርስቶስ ሞት ትንሣኤ ነፃነትን አግኝተዋል። ከዕዳ ነፃ ሆነዋል። ይከሰን የነበረውን የኃጢአትን ማን ነው የክስ ዕዳ ምን አደረገው ይላል? እሱ አስወገደው ይላል። ስለዚህ በኃጢአት ምክንያት እኔና እናንተ በእግዚአብሔር ፊት ለመቅረብ ተሳቀን እንሸሽ የነበርነውን ሰዎች ወደ እሱ እንድንቀርብ ምክንያት ሆኖናል። እኔና እናንተ በእግዚአብሔር ፊት ለመቅረብ የማንችልበትን ማንነት ክርስቶስ ሰጥቶናል። ጠላት አዳምና ሔዋንን ከዛፉ ፍሬ የተነሳ ባሪያ አድርጓቸው ነበር። አረ ከዛፉ ፍሬ በበሉ ጊዜ ሕይወት የሚባለውን ነገር አጡ። ነገር ግን ጌታችን ኢየሱስ ክርስቶስ ጠላታችንን በመስቀል ላይ በመሞት ዲያብሎስን ምን አደረገው? መልሶ ባሪያ አደረገው። ይህ ትንሣኤ ትርጉሙ ይሄ ነው ወገኖች። ሞትን ልንፈራው አይገባም። ወደድንም ጠላንም አንድ ቀን መሄዳችን አይቀርም፣ ጌታ ካልመጣ በስተቀር ማለት ነው። ነገር ግን ሞት ማለት ለእኔና ለእናንተ ማብቂያ ሳይሆን ሞት ማለት ያንን ሕይወት የክርስቶስን ሕይወት የምንለማመድበት ብስራት ነው። ስለዚህ በኤደን ገነት የሰው ልጆች ከእግዚአብሔር በመለየት ሞትን ምንም አድርገው ተካፋዮች ቢሆኑ በክርስቶስ ትንሣኤ አማካኝነት ያ ሞት ሊሰለጥንበት ያልቻለው ኢየሱስ ለእኔና ለእናንተ ሕይወትን ይሰጠን ዘንድ በትንሣኤ ተነስቷል። ስለዚህ ወገኖች ይህ መስቀል ይህ ትንሣኤ እኔና የእናንተ የሕይወት ዋናው ምስጢር ስለሆነ አጥብቀን ልንይዘው ልንኖርበት፣ እኔና እናንተ ደግሞ በእውነት በምንኖረው ሕይወትና በምንወጣበት በምንገባበት ውስጥ ደግሞ ይህንን ትንሣኤ እናሳይ ዘንድ እግዚአብሔር ሁላችንንም ይርዳን ወገኖች። ስለዚህ የመስቀሉን ትርጉም ስንመለከት ኃጢአታችን ይቅር ተብሏል ወይም ደግሞ ይባላል። እናንተ ያመንን ሰዎች ኃጢአታችን ይቅር ተብሎልናል። የተቀደደው የቤተ መቅደስ መጋረጃ ወደ እግዚአብሔር መቅረብ እንደምንችል ማሳያ ነው። የትንሣኤው ትርጉም ሞት በሞት መሸነፉን ማሳያ ነው። ክርስቶስ ከሙታን ስለተነሳ በርሱ የሚያምኑ ሁሉ ከሙታን በመነሳት ሕያዋን ይሆናሉ። አሜን። ክብር ለእግዚአብሔር።